ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
ሁለት ዓመት በፊት ከቪዛ ጋር እንግዲህ ቪዛ ትልቅ የሆነ የፋይናንሻል ፔመንት ቴክኖሎጂ ኦፕሬተር ካምፓኒ ነው። ቴም ፓወር ላይ በማመን የምንሰራውን ስራ በማየት ጥናት አድርገው ነው የገቡት። የሚገርመህ
የሰማችኋቸው አቶ አቤል ተፈራን ነው። ወጣቶችን በሳይንስ ቴክኖሎጂ፣ ምህንድስናና ሂሳብ ዘርፎች በእውቀት የሚያነጻው ስቲም ፓወር ድርጅት ውስጥ በኃላፊነት ያገለግላሉ። በተያያዥ ጉዳዮች ዛሬ ምሽት ሀሳባቸው ያጋሩናል። ሌሎች ጉዳዮችም የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማሪ ደግሞ የድምፅና የምስል ቅንብሩን ይከውናል። አብራችሁ እንድትቆዩ ጋብዛለን። ወደ ቀዳሚው ዘገባ እንሻገር። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። የዛሬው የመጀመሪያ መሰናዶ የሚሆነው በስመኝሽ የቆየ የተሰናደው ዝግጅት ይሆናል። ከኢትዮጵያውያን ወላጆች በውጭ ሀገራት የሚወለዱ ሕጻናት ሊያጋጥማቸው የሚችለውን የማንነት ጥያቄ መፍታት እንዲችሉ የእኛ ስቶሪ ወይንም ደግሞ የእኛ ታሪክ የተሰኘ ፕሮጀክት ታሪክና ባህልን የሚያስተምሩ መረጃዎችን ሕጻናት መረጃዎችና መጽሐፍትን በማደራጀት ላይ ይገኛል። እንግዲህ የዚህ እንቅስቃሴ መስራች ከሆነችው ሄላንዳ አፈወርቅ ጋር የተደረገ ቆይታ ነው የመጀመሪያው መሰናዶ የሚሆነው፣ እንደሚከተለው ይሰማል።
የእኛ ስቶሪ ወይም ደግሞ ምናልባት የእኛ ታሪክ ወደ አማርኛ ሲመለስ የተሰኘው ይህ ፕሮጀክት በውጭ የሚወለዱ ህጻናትን ኢላማ ያደረገ ፕሮጀክት ይመስለኛል። እና እስኪ መጀመሪያ በውጭ የሚኖሩ ህጻናት ላይ ለምን መስራት ፈለግሽ? አንቺ ውጭ ነው ተወልደሽ ያደግሽው፣ ሀሳቡ እንዴት መጣ?
እኔ ኢትዮጵያ ነው የተወለድኩት እና ያደግኩት። በ16 ዓመቴ ነው የወጣሁት እና ከዛ በኋላ ውጭ ሀገር ነው የኖርኩት። ልጄ ከተወለደች በኋላ ነው በጣም የመጣልኝ ሀሳቡ። እኔ ኢትዮጵያ ስላደግኩ ባህሉን፣ ቤተሰቡን፣ ፍቅሩን፣ አገሩን፣ ሁሉን ነገር አይቼ አድጌበት ማንነቴን አውቄ ነው ከሀገር የወጣሁት። ለልጄ ግን ያ እድል አይኖራትም። አገሯ ብዙ ጊዜ መሄድ አትችልም። ቋንቋውንም፣ ቤተሰቡንም፣ ባህሉንም፣ አገሩን ማየት አትችልም እና እንዴት ብዬ ነው የኢትዮጵያንነቷን ፖርታ እንዴት ብላ ነው የምታውቀው የሚለው ታሪክ ነበር ያስጨነቀኝ። እና ስለ ኢትዮጵያ ያሉት መጽሐፎች ወይ ፊልሞች ለልጆች ብዙ የሚሆኑ አይደለም። ሳስበው እሷ የምትወደው አይነት ታሪክ ያስፈልጋል። ለእሷ ብቻ ሳይሆን ለሌላ ኢትዮጵያን ቤተሰቦች ያሏቸው ወይ እዚያ ሀገር የተወለዱ ልጆች እንደዛ አይነት ነገር ያስፈልጋል ብዬ ያኔ ነው ሀሳቡ ይመጣል።
አንቺ ውጭ በምታድጊበት ጊዜ የጎደለሽ ወይም ከኢትዮጵያ ማንነትሽ ጋራ መገናኘት እንዳትች ያደረገሽ ሁኔታ አለ?
አዎ፣ እኔ መጀመሪያ ከሀገሬ ስወጣ ቀጥታ አዳሪ ትምህርት ቤት ነው የገባሁት እና የአዳሪ ትምህርት ቤት ውስጥ በጠቅላላ ነጮች ነበሩ። ብዙ ጊዜ ስለ ኢትዮጵያ ሲጠይቅኝ የማውቀው ነገር ያው ስለ ቤተሰቤ ወይ ስላየሁት ቦታዎች ነው እንጂ ስለ ታሪኩ በደንብ አድርጌ መንገር አልቻልኩም፣ ማውራት አልቻልኩም ጥያቄ ሲመጣብኝ። በአንዳንድ ጊዜ እንዲያውም ለምንድን ነው ቀለምሽ እጅሽ ላይ ማለት ነው ከውስጡ ነጭ ሆኖ ከውጭ ደግሞ ለምንድን ነው ጥቁር የሆነው? እንደዚ አይነት ጥያቄዎች ይመጣብኝ ነበር።
መቼ ነው ታዲያ የእኛ ስቶሪ ወይም የእኛ ታሪክ የተወለደው?
ወደ አውሮፓ አቆጣጠር 2018 አካባቢ ነው የጀመር ነው።
እንግዲህ እንዳየሁት ከሆነ የእኛ ታሪክ ከሚሰራቸው ነገሮች አንዱ መጽሐፍ ጽፈሻል። በማጂካል ጋቢ ወይም ደግሞ ተአምረኛዋ ጋቢ በእንግሊዝኛ የተጻፈ መጽሐፍ አይቻለሁ እና እስኪ መጀመሪያ ስለ መጽሐፉ ንገረኝ። ምን አይነት ታሪክ ነው በውስጡ የያዘው?
ስለ አንድ ትንሽ ኢትዮጵያዊ ልጅ ነው ታሪኩ። አሜሪካን ሀገር ነው ብትኖረው፣ እዛም ነው የተወለደችው። አባትና እናቷ ግን ከኢትዮጵያ የመጡ ናቸው እና የመጀመሪያው መጽሐፍ ትምህርት ቤት ኢንተርናሽናል ዴይ ብለው ስለ አገራችሁ ወይ ስለ አባትና እናት አገራችሁ ተናገሩ ተብላ ጨንቋታል፣ አታውቅም ስለ ኢትዮጵያ። ስለዚህ ከእናትና ከአያቷ ጋር ስለ ኢትዮጵያ ማውራት ይጀምራሉ። በዛ ምክንያት ደግሞ ስለ ቡና፣ ስለ ቀሚሶቻችን፣ ስለ ምግባችን ልጆቹ እንዲማሩ እሱንም አስገባሁት። ከዛ መጨረሻ ላይ አያትየዋ ጋቢ ስርዓት አለች፣ ይሄ ጋቢ በጣም የሚገርም ጋርቢ ነው፣ ውሰጂውና እስቲ ምን እንደሚመጣ ታያለች ብላ አያትየዋ ትላታለች። ጋቢው ስትገባ ኢትዮጵያ ይወስዳታል ስላለቻት ኢትዮጵያ ትሄዳለች ማለት ነው። ኢትዮጵያ ሄዳ በመጀመሪያ መጽሐፉ ላይ ባህር ዳር ነው የሚያስዳት። አሻንጉሊት ይዛ ነው የምትሄደው። አሻንጉሊቱ ይነግራታል ስለ ጣና እና ስለዛ አካባቢ ነገሮች። ተኛው መጽሐፍ ደግሞ ወደ ጎንደር ይወስዳታል እና እንደዚህ ያለ አገሩን በጠቅላላ እንድትጎበኝ ያረጋታል ማለት ነው ጋቢው።
በጣም የሚደንቅ ሀሳብ ይመስለኛል። ምክንያቱም እንዳልሹ ልጅቷ ተወልዳ እዚህ ነው ያደገችው። ከዛ ደግሞ ስለማንነቷ የምትጠየቃቸው ጥያቄዎች አሉና ይሄ አብዛኛው እዚህ ተወልዶ አሜሪካ ብቻ ሳይሆን አውሮፓም ወይም ከኢትዮጵያ ውጭ የተወለዱ ህጻናት እለት ተእለት ሊገጥማቸው የሚችል ጉዳይ ይመስለኛል። እና እንደ ከወላጆች መጽሐፉን ካነበቡ ሰዎች የደረሰሽ ምላሽ ምን ይመስላል?
ልጆቻቸውን እዚህ ሀገር የወለዱ ወላጆች በጣም ነው የሚወዱት መጽሐፉን። መጽሐፉ ብዙ ነገር ነው የሚያስተምረው ልጄን ልጆቼን እና ራሳቸውን መጽሐፍ ውስጥ ያሉ ስዕሎቹ በሙሉ ስለ ራሳቸው ወይ አያቶቻቸውን፣ ቤተሰቦቻቸውን፣ ምግባቸውን፣ ሁሉን ነገር ያሉ እና መጽሐፉን በጣም ነው የሚወዱት፣ ደጋግሞ ነው የሚያነቡት። አንዷ እንዲያውም አያቷን እማዬ ማለት የጀመረችበት ምክንያት መጽሐፉ ላይ እማዬ የሚለውን ቃል ስላየች ነው። እንደዚህ እንደዚህ አይነት ደስ የሚሉ ነገሮች ነግረውኛል ወላጆቹ።
እንግዲህ ከሌላ ምን አይቻለሁኝ በዚሁ በየኛ ታሪክ ውስጥ ፊልሞች፣ በተለይ በታሪክ ትልቅ ስፍራ ያላቸው ሰዎች እንደ ንግስት ጣይቱ የመሳሰሉ ታሪኮችን በአጫጭር ፊልም መልክ የማቅረብ ስራ እንደምትሰሩ አይቻለሁ እና እስኪ ስለዚህ ስራ ንገሪኝ።
እስካሁን ስለ እቴጌ ጣይቱ እና ጥቁር አንበሶች የሚባሉ በጣሊያን ወረራ ጊዜ የነበሩ በጣም የሚገርሙ ግሩፕ ነበሩ። ኢትዮጵያን ነጻነት ለማውጣት ያደረጉትን እሱን ነው ያደረግ ነው። ደግሞ አንድ አይነት ነው። በቃ ልጆቹ ታሪካቸውን፣ ድንቅ ሰዎች፣ ድንቅ ታሪክ እንዳለ ያንን ነገሮችም እንዲያውቁ ማንነታቸው ስለሆነ እሱም ማለት ነው። እና በፊልም በጣም ብዙ ነገር ይማራል ሰው። እንኳን እናለች ሰው ራሱ ከመጽሐፍ ይልቅ በዚህ ጊዜ በተለይ ፊልም ነው የሚመቸው እና የበለጠ ደግሞ ያዩታል እና ይማራሉ በማለት ነው።
እንዳየሁት መጽሐፉ በእንግሊዝኛ ነው። ምናልባት በአማርኛ ተተርጉሞ ያሉት አማርኛ ተናጋሪዎችም መጽሐፉን እንዲያነቡት የማድረግ ሀሳብ ሳለ?
አዎ ሀሳብ አለ። ትክክል ነው። ብዙ ሰው እሱን ጠይቆኛል። እንዲያውም መጀመሪያ መጽሐፉን በአማርኛ ተርጉመነዋል፣ ግን እስካሁን አልታተመም። ግን ሀሳባችን እንደዛ ነው። አዎ መተርጎም አለብን። ኢትዮጵያ በተለይ መጽሐፉን በጣም የሚፈልጉ ሰዎች ብዙ በኢንስታግራም በፌስቡክ የሚጠይቁን ሰዎች ስላሉ እንደዛ ማድረግ እንፈልጋለን። ኢቡክም ማድረግ እንፈልጋለን። ዲጂታል ከሆነ የትም ሀገር ያለው ሰው ዳውንሎድ አድርጎ ልጆቻቸው ማንበብ ስለሚችል እሱንም አስበናል።
ጎን ለጎን ደግሞ መጽሐፍ የማንበብ ሂደት ታደርጋላችሁ ለህጻናቶች መጽሐፉን ለማንበብ አስባችኋል?
አዎ ወላጆች ይመጣሉ ልጆቻቸውን ይዘው። ሁለቱንም መጽሐፍ ነው የማነብላቸው። ሳንቆፋ ያለው የሀይሌ ገሪማ መጽሐፍ ቤት እና ቪዲዮ ቤት ዲሲ መሀል ነው ያለው። ፕሮግራም አላቸው የልጆች ማንበቢያ ፕሮግራም። እነሱ ናቸው የጋበዙኝ እና በቃ ጋቢዬን ይዤ መጫወቻ ይዤ ልጆቹን እንዳነብላቸው ነው ያሰብኩት መጽሐፉን። እና ብዙ ጊዜ ጥያቄ አላቸው አንዳንዶቹ መጽሐፍ ይፈልጋሉ። እና
ከማንነት ጋር የተያያዘ ጥያቄ በጣም ፈታኝ ጥያቄ ነው። እና ይሄ እናንተ እያሰራችሁት ያላችሁት ስራ ምን አይነት ሚና አለው? ምን ያክልስ ይሄ የመገንጠል ስሜትን ምን ያክል ይሞላል?
በልጅነታቸው ከጀመርን ይሄንን ንግግር እና ትምህርት በጣም ትልቅ ቤኔፊት ያለው ይመስለኛል ለልጆቹ። እዚህ ሀገር በተለይ በኩራት ራሳቸው ማን እንደሆኑ ማውራት እንዲችሉ ማወቅ እንዲችሉ ያደርጋል ብዬ እመኛለሁ።
መልካም እድል እንመኛለን። በድጋሚ ደግሞ በሌሎች ተጨማሪ ስራዎች እንደምንገናኝና እንደምናወራ ተስፋ አደርጋለሁ። ለዛሬው እጅግ በጣም አመሰግናለሁ።
እኔም በጣም አመሰግናለሁ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ሊጠናቀቅ ጥቂት ቀናት የቀሩት የ2022ቱ የጎርጎሳውያኑ ዓመት በትዊተር፣ አማዞን፣ ሴልስፎርስ እና ስናፕ ተቋማት ውስጥ አበይት የሰራተኞች ቅነሳ የታየበት ነበረ። የፌስቡክና ኢንስታግራም እናት ተቋም የሆነው ሜታም ለመጀመሪያ ጊዜ የሰራተኞች ቅነሳ አድርጓል። 13% ሰራተኞችን አሰናብቷል። ዲያን ሚቼል የቴክኖሎጂ ዘርፍ የሰራተኞች ስንብት በመጪው ዘመን ስላለው ትርጓሜ የሚያካትት ዘገባ አሰናድታለች። ይህንን የምታስደምጠን ደግሞ ኤደን ገረመው ናት።
ለአመታት ለዩናይትድ ስቴትስ ኢኮኖሚ ጉልበት በሚሆን መልኩ የቴክኖሎጂ ግዙፍ ተቋማት እድገትን ሲያጣጥሙ ቆይተዋል። 2022 ዓመተ ምህረት ግን ለአብዛኞቹ ተቋማት ያልተጠበቀ ዱብዳ ይዞ መጥቷል። የፌስቡክ እናት ተቋም የሆነው ሜታ 13000 ሰራተኞችን አሰናብቷል። ኤለን መስክ ከትዊተር ሰራተኞች ግማሹን ቀንሷል። ሊፍትድ፣ Redfin እና Stripe ከ15% በታች ሰራተኞቻቸውን አሰናብተዋል። Microsoft 1000 ሰራተኞችን ሸኝቷል። ከቴክኖሎጂ ዘርፍ ወዲያ ታዲያ ስራ አጥነት በአሜሪካ በ50 አመት ታሪክ ውስጥ ዝቅተኛው ደረጃ ላይ ደርሷል። ታዲያ የቴክኖሎጂ ዘርፍ ምን ነካው? መደበኛ የገበያ ማስተካከያ ወይስ የኮቪድ-19 ወረርሽኝ የፈጠረው ጥሩ መዘዝ? ቶማስ ፊክ ሮበርት ሃፍ ተብሎ የሚጠራ የቴክኖሎጂ ቅጥር ኤጀንሲ ውስጥ ይሰራሉ።
Pandemic really has, when we say it's changed everything, it's changed everything.
ወረርሽኙ በርግጥ ሁሉን ነገር ቀይሯል። ባለፉት ጥቂት አመታት ያየነው የቅጥር መጠን ከስካሁን የተሻለ ነበር። ከፍተኛ የሆነ የቴክኖሎጂ ዘርፍ ሰራተኞች እጥረት ነበር። የመረጃ ቴክኖሎጂ ባለሙያን ማግኘት በእጅጉ አስቸጋሪ ነበር። ገንዘብ ያላቸው አብዛኞቹ ተቋማት ወደ ቅጥር ገበያው በመውጣት በትጋትና በፍጥነት ሰራተኞችን ሲቀጥሩ ታይተዋል።
አንዳንድ ተቋማት በተለምዶ አመታት በሚፈጀው ራስን መልሶ ማደረጀቱ ረገድ እንዴት ፈጣን የሆነ መልካም ምላሽ እንዳገኙ በማስተዋል የራስ መተማመናቸው ልክ ሳይልፍ እንዳልቀረ የሚናገሩት ደግሞ የቫንደርቢልት ዩኒቨርሲቲ ረዳት የሆኑት የፋይናንስ ፕሮፌሰር ጆሽ ዋይት ናቸው።
Metaverse is probably a great example everyone's familiar with because you know we always thought of Facebook.
Metaverse ምናልባት ብዙዎቻችን የምናውቀው ምሳሌ ይሆናል። ፌስቡክ ሁልጊዜም ቢሆን ማህበራዊ ሚዲያ ላይ እንደሚያተኩር አስበን ነበር። አዲስ መልካም አማራጭ ሊሆን ይችላል። ይሁንና ስጋት የተሞላበት ፍሬ ያላፈራ ሆኗል። ሁልጊዜ ሰዎች ትልቅ ሀብት ናቸው ይባላል። በእውነታው ግን በአካውንቲንግ ውስጥ ሰዎች እንደ ወጪ ዕዳ ነው የተቆጠሩት።
ዋይት እነዚህ የሰራተኛ ቀነሳዎች ስራቸውን ባጡ ሰዎች ውስጥ ብልሃትን ሊፈጥር እንደሚችሉ ይናገራሉ። ዋይት በድጋሚ
There's academic research that shows that when you're forced to
ስራህን ስታጣ ከስራ ስትቀነስ ሌላ ስራ ማግኘት ሳትችል ስትቀር ስራ ፈጣሪ ለመሆን እንደምትገደድ የሚያሳይ ጥናት አለ። ዝም ብለህ ቁጭ አትልም፣ የራስን ስራ ልትጀምር ትችላለህ። ብዙ ጊዜ የተገፉ ስራ ፈጣሪዎች በእጅጉ ስኬታማ ናቸው።
የስደተኛ ጉዳዮች ጠበቃ የሆኑት ታሚና ዋትሰን የቴክኖሎጂ ዘርፉ የሰራተኞች ቅነሳ በተለይም ከሌላ ሀገር የመጡ ሰራተኞችን በእጅጉ እንደጎዳ ይናገራሉ። አብዛኞቹ በቅርቡ 1.5 ሚሊዮን ስደተኞችን ለመቀበል ያላትን እቅድ ይፋ ያደረገችው ካናዳና ሌሎች ሀገራት እያቀኑ መሆኑንም ይጠቁማሉ። ሁልጊዜም የባለሙያ እጥረት ይገጥመናል። ይሄ ጉዳይ በአሁኑ ሁኔታም የሚለወጥ አይሆንም። ይባባሳል እንጂ እኚህ ሰዎች ሀገሩን ከለቀቁ ወዴት ይሄዳሉ? ቀይ ምንጣፍ ዘርግቶ ወደሚጠብቃቸው ሀገር ያመራሉ። ቶማስ ቪክ አሁንም ድረስ ክፍት የስራ ቦታዎች በቴክኖሎጂ ዘርፍ ውስጥ እንደሚገኙ ይናገራሉ። እንደ ትላልቅ ኩባንያዎች ባይሆንም የሮበርት ሃፍ የቴክኖሎጂ ቅጥር ተቋም ቀጠናዊ ኃላፊ ቶማስ ቪክ በድጋሚ
¥10 ሚሊዮን ያህል የስራ እድሎች ተለጥፈዋል። ከወረርሽኙ ዘመን በፊት ከነበረው ሁሉ ከፍ ያለ ነው። በቅድመ ወረርሽኙ ባየነው ሁሉ የሚልቅ የቅጥር መጠን አለ። አሁንም የሥራ አጥነት መጠን ዝቅተኛ ነው። ሁሉም ቁጥሮች የሚያመላክቱት አሁንም ድረስ በጣም ጥሩና ጠንካራ የሥራ ገበያ መኖሩን ነው።
የፕሬዝዳንት ጆ ባይደን አስተዳደር የዩናይትድ ስቴትስን የሴሚኮንዳክተር ምርት ለማሳደግ እቅድ ይዟል። በቴክኖሎጂ ዘርፍ በ2023 የአውሮፓውያኑ ዘመን ስራ የሚያፈላልጉ መንግስት ለአምራቾች ከሰጠው የ$50 ቢሊዮን ድጎማ ተጠቃሚ ሊሆን ይችላል።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስላላችሁ በጣም ደስ ብሎናል። ስቴም ፓወር በአሜሪካዊው የፈጠራ ባለሙያና በጎ አድራጊ ማርክ ጌልፋንድ የተቋቋመ ወጣቶችን በሳይንስ፣ ቴክኖሎጂ፣ ምህንድስናና ሂሳብ ዘርፎች ለማነጽ ያለመ ተቋም ነው። ተቋሙ በ14 ዓመት ቆይተው በርካታ ስራዎችን ከሰራባቸው የአፍሪካ ሀገራት መካከል ኢትዮጵያ አንደኛዋ ናት። ከታዳጊ ወጣቶች ጀምሮ ህይወትን ቀያሪ ትምህርትና ስልጠናዎችን እየሰጠ የሚገኘው ተቋም ያፈራቸው ወጣቶች የፈጠራ ስራዎቻቸውን ለተጠቃሚዎች ማቅረብ ጀምረዋል። ዛሬ ምሽት ስለ ተቋሙ የስካሁን ጉዞና መጪ ዘመን እቅዶች በጥቂቱ እንዲያጋሩን አቶ አቤል ተፈራን ጋብዣለሁ። አቶ አቤል በስቲም ፓወር ቪዛ የሥራ ፈጠራና የፋይናንስ ትምህርት መርሃ ግብር ኃላፊ ናቸው። አስቀድመው ተቋሙ የተመሰረተበትን አጋጣሚ ጠቅለል አድርገው ያስረዱናል።
የዛሬ 14 ዓመት ወደ ኢትዮጵያ እንዲመጣ ያደረገውን ስቶሪ የተወሰነች እንደው አጠረባለ መልኩ ሼር ባደርግስ እሱ ከነገረኝ ተነስቼ ቤተሰቦቹን ለመጠየቅ እስራኤል ሀገር በሚሄድበት አጋጣሚ እዛ አንድ ዩኒቨርሲቲ ላይ እስራኤል ሀገር ላይ የሮቦቲክስ ኮምፒቲሽን ይደረጋል። ዓለም አቀፍ ኮምፒቲሽን ማለት ነው ውድድር። እዛ ላይ ኢትዮጵያውያኖችን ያይና ጥቁር ኢትዮጵያውያኖች ምን ይሰራሉ ብሎ በጣም ተገረመ። ከዛ ሄዶ ሲጠይቃቸው ምን ትሰራላችሁ ሲላቸው አይ እዚህ የመጣ ነው ልንወዳደር ነው ይላቸዋልና በጣም ተገርሞ እንዴት ብላችሁ ትወዳደራላችሁ? ከየት አመጣችሁ ይህን እውቀት ምናምን ይላቸዋልና አይ እኛ የምንማረው እዚሁ እስራኤል ሀገር ውስጥ ነው። እንግዲህ ቤተ እስራኤላውያን ተብለው እንግዲህ ታውቃለህ ሀብታሙ እስራኤል ሀገር የሚኖሩ በርካታ ኢትዮጵያውያን አሉ እና የእነሱ ልጆች ናቸው እዛ ቦታ ያገኛቸው። ሶ እኛ ለመወዳደር የሚያስፈልገን አቅሙ አለን ከእውቀት አንጻር፣ ግን ኪቶች የሉን ነው የተግባር ልምምድ የሚያደርጉባቸው ኪቶች ማለት እና እርግጠኛ ናችሁ ታሸንፋላችሁ አቅም አላችሁ? የእስራኤል ልጆች እኮ እዚህ ያሉት እኮ አባቶቻቸው ኢንጂነሮች፣ እናታቸው ደግሞ እንደዚሁ በዛው ዘርፍ ላይ የተሰማሩ ናቸው እና በደንብ እውቀት አላቸው የተሻለም ትምህርት ያገኛሉ። እናንተ ግን እኔ እጠራጠራለሁ ብሎ በጣም ከራሱ ጋር እንትን ሲል ያሳምኑትና ያስገዙታል ማለት ነው። ባደረባቸው ጉጉትና ፍቅር ምክንያት በቃ ውድድሩ ላይ ለበርካታ ዓመታት ሰርተው የሚገርምህ ሀብታሙ ከሰባት ዓመት በኋላ በየዓመቱ ነው እንግዲህ ይሄ ኮምፒቲሽኑ ያልኩ እስራኤል ሀገር የሚደረገው የሳይንስ ፈጠራ ውድድር ማለት ነው። እዛ ላይ ኢትዮጵያውያን ወጣቶቹ አንደኛ መውጣት ቻሉ ማለት ነው። ያኔ እሱ በየጊዜው ሲመላለስ ስለነበረ እዛ ዩኒቨርሲቲ ላይ ሲጠይቅ እንዲህ እኮ አንዴ ሰፖርት ያረካቸው ልጆች አንደኛ ወጡ በሮቦቲክስ ይሉታል እና በጣም ተገርሞ በዛ ነገር በቃ የእነዚህን ልጆችማ አገራቸውን ማየት አለብኝ፣ የት እንደተማሩ ማወቅ አለብኝ፣ በቃ እነዚህ ላይ ነው መስራት ያለብኝ። አፍሪካ ሁል ጊዜ በምግብ እርዳታ ብቻ ሳይሆን በቃ ልጆቿን ላይ ከሰራ ውጤት ማምጣት እችላለሁ ብሎ እንግዲህ ስቴም ፓወር የሚለውን ጽንሰ ሀሳብ በማንሳት በቀድሞ ስሙ መጀመሪያ ሲጀምረው የነበረው ስያሜ አልነበረም፣ ግን ምንድነው ጌልፈንድ ፋሚሊ ቻሪቲ ትረስት ፈንድ በሚባል ጄፍሲቲ ስቴም ፓወር በዛ አቋቁሞ ወደ ኢትዮጵያ ይመጣል ማለት ነው። በእነዚህ ልጆች ምክንያት እንግዲህ የተጀመረች ነገር ነች። እንግዲህ የዛሬ 14 ዓመት ሶ ሞቶዋችን ምንድን ነው የኛ ኢንሳይድ ኤቭሪ ቻይልድ ኢዝ አ ሳይንቲስት ነርቸር ዳት ቻይልድ ኤንድ ዩርቼድ ወርልድ ነው የሚለው እና ሁሉም ህጻናት ውስጥ ሳይንቲስቶች አሉ ብሎ ያስባል። የሚገርም በቃ ከልጅነታቸው ሀንድ ሶን የሆነ የተግባር ልምምድ የተደገፈበት የሳይንስ ትምህርት ቢሰጣቸው እነዛ ልጆች ሳይንቲስት መሆን ይችላሉ፣ ከራሳቸውም አልፎ ለማህበረሰባቸው፣ ለሀገራቸውም፣ ለዓለምም መትረፍ ይችላሉ ብሎ በተነሳበት ዓላማ እንግዲህ በአሁኑ ሰዓት ላይ ከ60 በላይ የሚጠጉ ስቴም ሴንተሮች ኢትዮጵያ ወጣሉ።
በቀጠሉት ዓመታት ውስጥ በተለያዩ የትምህርት ተቋማት የሚገኙ ወጣቶችን ጨምሮ በርካታ ወጣቶችን እንዳገዘ መርሃ ግብራችሁ ሰምተናል። በምን በምን መልኩ ነው የሳይንስ የቴክኖሎጂ እንዲሁም ደግሞ የሂሳብ ዝንባሌ ያላቸውን ወጣቶች ለመደገፍ የቻላችሁት?
ልክ ነው ሀብታሙ። አንደኛው ማስተካከል የምፈልገው ምንድን ነው ወጣቶችን ብቻ አይደለም ልጆች ላይ ነው የሚሰራው። እንግዲህ ከሃይ ስኩል በፊት ፍሪ ሃይ ስኩል የሚባለው ደረጃ ታውቀዋለህ፣ እንግዲህ 5-6ኛ ክፍል ሆነው ከካሪኩለሙ ጋር አገሪቷ ካላት የትምህርት ካሪኩለም ጋር የተሰናሰለ ለትምህርታቸው ሊያግዛቸው ይችል። ለምሳሌ 5-6ኛ ክፍል ያለ ተማሪ በሂሳብ ትምህርት ላይ ወይ ደግሞ በሌላ ሳይንስ ጀነራል ሳይንስ ልትለው ትችላለህ፣ እዛ ላይ በቲዮሪ የሚያውቀውን ነገር እኛ ላብራቶሪ ውስጥ ይመጣን በተግባር እናሳያቸዋለን። ዩኒቨርሲቲ ላይ አድርገን በዩኒቨርሲቲ ዙሪያ ወይም ካችመንት ኤሪያ ላይ ያሉ ሃይ ስኩሎች ውስጥ የሚማሩ ተማሪዎች እንዲጠቀሙት ነው የምናደርገው እና ይሄ ነው ፋሲሊቲያችን። እንግዲህ እስካሁን ድረስ ከ1.2 ሚሊዮን በላይ ወጣት ልጆችን ሰፖርት ማድረግ ችለናል ማለት ነው።
በእናንተ መርሃ ግብር ውስጥ አልፈው መልካም የሚባል ደረጃ የደረሱ ድርጅቶች ወይንም የፈጠራ ባለሙያዎች ወጣቶችን ለአብነት መጥቀስ ቢቻል?
ይህኛው ፕሮግራማችን ደግሞ ሀብታሙ ከ2 ዓመት በፊት ከቪዛ ጋር እንግዲህ ቪዛ ትልቅ የሆነ የፋይናንሻል ፔመንት ቴክኖሎጂ ኦፕሬተር ካምፓኒ ነው። ስቴም ፓወር ላይ በማመን የምንሰራውን ስራ በማየት ጥናት አድርገው ነው የገቡት። የሚገርምህ እኔ በዚህ አጋጣሚ እነሱንም በጣም ላመሰግናቸው እወዳለሁ እና ከ2 ዓመት በፊት ባረግነው ስምምነት የ3 ዓመት ፕሮጀክት ነው። እንግዲህ 3600 የሚጠጉ ወጣቶችን ለማሰልጠን እናስባለን። ከዛ ውስጥ እንግዲህ ወደ 360 የሚጠጉ ቢዝነሶችን ክሬት ለማድረግ አልመን የተነሳ ነው። ትንሽ ያው ስንነሳ በጣም አምቢሽስ ሆነን ነው፣ ግን በመሀል የሀገራችንም ላይ የተፈጠረውንም ነገር ታውቃለህ እና አንዳንድ ወደኋላ መጓተቶች አሉ። ግን ቢሆንም እስካሁን ድረስ በዚህ በ2 ዓመት ጊዜ ውስጥ 1200 የሚጠጉ ወጣቶችን በዚህ በማይንድ ሴት ስኪል ሴት እና ፋይናንሻል ኤጁኬሽን በአንተርፕረነራል ማይንድ ሴት ስኪል ሴት እና ፋይናንሻል ኤጁኬሽን ለየት ያለ ስልጠና ነው አብታሙ የምንሰጠው። በርካታ ተቋሞች ትምህርት ሚኒስቴርን ጨምሮ መረጃና መረብ ደህንነት፣ ሚኒስትሪ ኦፍ ኢንፎርሜሽን ኤንድ ቴክኖሎጂ፣ ሌሎችም ተቋማት በዚህ ዘርፍ ላይ የሚሰሩ እንግዲህ አጋር ድርጅቶቻችን ናቸው፣ አጋር አካሎቻችን ናቸው። ከእነሱ ጋር በመሆን ነው እንግዲህ እየሰራን ያለ ነው። በርካታ ውጤት አይተናል። እንዳልኩ ከሰላሳ በላይ የሚሆኑ ደግሞ ወጣቶች የራሳቸውን ስራ ፈጥረው ሌሎችንም ልጆች ቀጥረው እየሰሩ ይገኛሉ። ለአብነት ያህል ለመጥቀስ እንግዲህ በቅርቡ ሶሻል ሚዲያ ላይ ሲዘዋወር አይተው ሊሆን ይችላል አላቅም ሀብታሙ፣ ውጆ አፕ የሚባል ዲጂታል እቁብ የሰሩ ልጆች የእኛ ውጤቶቻችን ናቸው ማለት ነው። ከዛም በተረፈ እነ ኮንቴ ኬተሪንግ ተብለ ገረመው፣ እነሱም እንደዚሁ ደግሞ በዚህ በኬተሪንግ ሰርቪስ ልጅቷ በሙያ አርኪቴክት ነች፣ ግን በቃ ከእኛ ስልጠና በኋላ ፓሽኗን አግኝታ ወደዚህ ወደ ኬተሪንግ ሰርቪስ ላይ ገብታ የራሷን ድርጅት አቋቁማ በስሯም ደግሞ ለሌሎች ወጣቶችም የስራ እድል ፈጥራ እየሰራች ያለችበት ሁኔታ ነው ያለው።
በሳይንስ፣ በቴክኖሎጂ፣ በማቴማቲክስ እንዲሁም በተያያዥ ጉዳዮች ላይ ከፍተኛ ፍላጎት ያላቸው ወጣቶች ከእናንተ ጋር ለመስራት እናንተ የምትሰጧቸውን መርሃ ግብሮች ለማግኘት የሚችሉባቸውን አድራሻዎች ብትጠቁመን፣ እንዲሁም ደግሞ ለወደፊቱ ልዘረጓቸው ካሰባችኋቸው እንቅስቃሴዎች መካከል የተወሰኑትን ለአድማጮች ብታጋራልን በጣም ደስ ይለኛል።
እኛን ለማግኘት እንግዲህ ዌብሳይታችን www.fempower.org የሚለው ላይ ገብተው ስለኛ ስለምንሰራቸው ስራዎች እንዲሁም ኮንታክቶች አሉ፣ የተለያዩ አገልግሎቶች ሊያገኙ የሚችሉበት ኢሜይልም አድሬስ አለን፣ ስልክ ቁጥርም አለ፣ እዛ ላይ ሊያገኙን ይችላሉ። ይሄ ኢትዮጵያ ውስጥ ያለው የአፍሪካ ኦፊስ ነው። ዋና ኦፊሳችን አሜሪካ ውስጥ ነው የሚገኘው። ቲክቫ ኢትዮጵያ የሚባል በዚህ በቴሌግራም ቻናል ላይ በጣም በስፋት የሚታወቅ አለ። ከ1.2 ሚሊዮን በላይ እንግዲህ ተከታዮች አሉት። እዛ ላይ በፓርትነር ሆነን ብዙ ወጣቶችን ልናገኝ የምንችለው እዛ ፕላትፎርም ላይ ስለሆነ ከእነሱ ጋር በጋራ በመሆን ያው ስለምንሰራ ቲክቫ ላይ ቢከታተሉ ያገኙናል። ሌላ ምንድን ነው፣ አሁን በቅርቡ እንግዲህ ዛሬ ራሱ የሚገርም ሀብታሙ፣ እንደ አጋጣሚ አሁን ጠዋት ላይ ትረስት አግሮ ኮንሰልት ከተባለ አንድ ደብረ ዘይት ላይ በዚህ በፖሊተሪ ፋርሚንግ ላይ ስፔሻላይዝ አድርጎ የሚሰራ አንድ ድርጅት ነበረ። ከእነሱ ጋር እንግዲህ የመግባቢያ ሰነድ በመፈራረም በቀጣይ የ5 ዓመት ፕሮጀክት 10,000 ወጣቶችን የስራ እድል ሊፈጥር የሚችል በተለይ ደግሞ በዚህ በግብርናው ዘርፍ ላይ ስፔሲፊካሊ ደግሞ በዶሮ እርባታ ላይ ማለት ነው። ይሄ በቅርቡ እንግዲህ አገሪቷም የያዘችው የሌማት ትሩፋት የሚባል ኢኒሽቲቭ አለ፣ የምግብ ዋስትናን ከማረጋገጥ አንጻር እዛ ላይ እኛም ኮንትሪቢዩት ማድረግ አለብን ብለን አንድ ያው ትረስት አግሮ ኮንሰልት ለትርፍ የተቋቋመ ድርጅት ነው። ስቴም ፓወር ደግሞ ለትርፍ ያልተቋቋመ ወይም ኤንጂኦ ነው፣ በጎ አድራጎት ነው። ስለዚህ በጋራ በመሆን እኛ ስልጠናውን እስካሁን ድረስ ያካበትነውን ልምድ ተጠቅመን እንድናሰለጥንላቸው እነሱ ደግሞ በግብርናው ዘርፍ በተለይ ደግሞ በዚህ በዶሮ እርባታ ያላቸውን ኤክስፐርቲዝ ለወጣቶች እንዲሰጡ በማለት ጠዋት ላይ ፕሬስ ሪሊዝ ነበረን፣ ጋዜጣዊ መግለጫ ሰጥተን ነው። አሁን ራሱ ከዛ ወጥቼ ነው አንተንም ማወራህና በጣም በጣም ትልቅ ኦፖርቹኒቲ አለ። ምክንያቱም ሀብታሙ፣ ትልቁ ችግር ምንድን ነው? የተለያዩ አይነት ተቋማት ይመጣሉ፣ ኢንተርናሽናል ዶነሮች፣ ይሄ ግራንት ሲድ መኒ ምናምን እየተባለ በቃ ገንዘብ በጣም እየተበተነ ነው ያለው እና ያ ገንዘብ ቁጥጥር ይፈልጋል። ሆኖ እኛ ባለን ካፓሲቲ አገር ውስጥ ልንሰራቸው የምንችለው በተለይ ደግሞ በግብርናው ዘርፍ ስትመጣ የግብርናውን ዘርፍ በማዘመን አግሪ ቴክ ላይ ቴክ ቤዝድ የሆነ አግሪካልቸር ላይ መሳተፍ አለብን ብለን ስላሰብን ነው። እንግዲህ አሁን ሴክተር ስፔሲፊክ ሆነናል። በዚህ ፕሮጀክት ስኪል ኢትዮጵያ ይባላል የዛሬው ፕሮጀክታችን። ኢትዮጵያ መስራት ትችላለች፣ መስራት የሚችሉ ወጣቶች አሏት በሚል መሪ ቃል በመነሳት እንግዲህ 10,000 ወጣቶችን በሚቀጥሉት 5 ዓመታት ለማሰልጠን እንግዲህ የስራ ስምምነት አድርገናል። ሀብታሙ፣
እጅግ በጣም አመሰግናለሁ። አቤል ተፈራ፣ ስቴም ፓወር ስለተሰኘው ተቋም ወጣቶች በሳይንስ ቴክኖሎጂና ማቴማቲክስ እና በተያያዥ ዘርፎች ውስጥ እንዲያድጉ ለማድረግ የምታደርጉትን ጥረት በተመለከተ ስላካፈልክን ሀሳብ ሁሉ በእጅጉ አመሰግናለሁ። የመጀመሪያችን ነው። በተከታታይ እንግዲህ እየተገናኘን የተለያዩ ጉዳዮችን እንደምናነሳ እጠብቃለሁ። ለአሁኑ አድማጮቼ ስም በእጅጉ አመሰግናለሁ አቤል።
እኔም እጅግ አድርጌ አመሰግናለሁ ሀብታም።
Yeah. ጋቢና ቪኦኤ ይቀጥላል። በመቀጠል ደግሞ ከጤናው እንዲሁም ደግሞ ከቴክኖሎጂው ዘርፍ ጋር የሚያገናኝ አንድ ዘገባ እናሰማችኋለን። ከስራ ወደ ቤት የሚደረገው ጉዞ ወይንም በተገላቢጦች በምናደርጋቸው ጉዞዎች ላይ ብዙውን ጊዜ የጆሮ ማዳመጫዎችን መጠቀም፣ ሙዚቃና ሌሎች ድምፆችን ማዳመጥ የተለመደ ጉዳይ ሆኗል። ሆኖም የጆሮ ማዳመጫን ከአንድ ሰዓት በላይ መጠቀም የመስማት ችግርን ሊያስከትል እንደሚችል ባለሙያዎች እየተናገሩ ይገኛሉ። የአሜሪካ ድምፅ ዘጋቢዎች ያሰናዱትን ኤደን ገረሙ ታሰማናለች።
ሙዚቃም ይሁን የሬዲዮ መሰናዶ አሊያም ደግሞ በድረገጽ ላይ ያለ ፖድካስት አንዳንዴ የሚሰሙት በጆሮ ማዳመጫዎች ሊሆን ይችላል። እነዚህ መሳሪያዎችን ሰዎች በቀን ለምን ያህል ጊዜ ይጠቀሟቸዋል ብለን ልንቃኝ ነው።
የጆሮ ማዳመጫዎቹን ለአንድና ለሁለት ሰዓታት ይጠቀማቸዋሉ። ከዛ የበለጠ ግን አልጠቀምም።
ዛሬ የተጠቀምኩት በህዝብ ባስ ላይ እየተጓዝኩ ያለሁና ከዚያ ደግሞ ማታም ወደ ቤት ስመለሳለሁ ነው። ለግማሽ ሰዓት ቢሆን ነው።
በቀን ምናልባት 4 ሰዓት ያህል ልጠቀመው ይችላሉ።
ዶክተር አርኪሜደስ ባምቦ የአንገት በላይ ሐኪም ናቸው። የጆሮ ማዳመጫዎችን ስለመጠቀምና ስላላቸው አደጋ እንዲህ ይላሉ።
ከሰባ ዴሲብል በላይ በሆነ የድምፅ መጠን ከፍቶ ለ30 ደቂቃና ከዛ በላይ ለሆነ ሰዓት የጆሮ ማዳመጫዎችን ለሚጠቀም ሰው በድምፅ ጫጫታ የተነሳ በሚከሰት የጆሮ የመስማት መሳን ሊያጋጥም ይችላል።
ዶክተር አርኪሜደስ ጨምረው ያብራራሉ።
አንዳንድ ጊዜ ሰዎች በጫጫታ መካከል ሆነው የጆሮ ማዳመጫ ይጠቀማሉ። በእንደዚህ አይነት ሁኔታዎች ውስጥ ከጫጫታው ለመራቅ ድምፁን ከፍ ያደርጉታል። ይሄ ጆሮ ውስጥ ባሉ ህዋሶች ላይ ቀጥተኛ የሆነ ተጽዕኖ ይኖረዋል። እንዲያ ነው የጆሮ የመስማት አቅም እየተዳከመና እየጠፋ የሚመጣው።
ይሁን እንጂ አደጋው እዚህ ጋር ብቻ አያበቃም።
እዚህ ጋር እንደምናያቸው በጆሮ ታምቡር መካከል ድምፅ የሚያሳልፉ ማዳመጫዎች አንዴ ጆሮ ውስጥ ከተሰኩ በኋላ የሚኖራቸው የድምፅ እርግብግቢት ጆሮ በጊዜያዊነትና ለዘለቄታው መስማት እንዳይችል ያደርጋሉ።
የጆሮ ማዳመጫዎች ጉልህ የሆነ ጠቀሜታ አላቸው። ይሁን እንጂ ለጆሮአችን ስንል ቢያንስ በየአንድ ሰዓት ልዩነት ለ30 ደቂቃ ያህል እረፍት ማድረግ እንዲሁም ደግሞ መካከለኛ አሊያም ተመጣጣኝ የሆነ የድምፅ መጠን ላይ በማድረግ መጠቀም እንደሚገባ ዶክተር አርኪሜደስ መክረዋል።
ጣቢያው የአሜሪካ ድምፅ። ስትከታተሉት የነበረው ደግሞ ጋቢና ቪኦኤ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ቅንብሩ ደግሞ ኤልያስ አስማረ። አብረናችሁ ነበርን። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።